the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰዎቹ በአካባቢው መጡ የሚሉት ህብረተሰቡ የሰጠን ኢንፎርሜሽን ከ15-20 የሚሆኑ ናቸው ነው የሚሉት። የደረሰው ጉዳት ተጠባቂ አሁን የያዟቸው 16 ሴት 12 በድምሩ 28 ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ 8 ሴት 6
በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ንጹህ ዜጎች በታጠቀ ኃይል መገደላቸውን አስመልክቶ የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አብዩ ምህረቱ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ሌሎች በርካታ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከዛሬ ረቡዕ መጋቢት 24 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጁ ሰለሞን አባተ በያሉበት ሆኖ የለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። በምዕራብ ወለጋ ዞን ባቦ ገንበል ወረዳ ታጣቂዎች ትናንት ጥቃት አድርሰው ሲቪሎችን መግደላቸው ታውቋል። ጥቃቱ 28 ሰዎች መገደላቸውንና 14 ሰዎች መቁሰላቸውን ለቪኦኤ የገለጹት የዞኑ የጸጥታና አስተዳደር ጽህፈት ቤት ኃላፊ አደጋውን የጣሉት መንግስት ኦነግ ሸኔ ብሎ የሚጠራቸው ታጣቂዎች ናቸው በማለት ከሰዋል። ጥቃቱን ከፈጸሙት ታጣቂዎች ውስጥ 3ቱ በመንግስት ጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። ክልሉ መንግስት ኮሚኒኬሽንስ ጉዳዮች ቢሮ በፌስቡክ ገጹ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብሏል። ዝርዝሩን የያዘ ዘገባ በአብይ ርዕስ ይቀርባል። ኮቪድ-19 ዜና። ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ያገኘነው የወረርሽኙ ወቅታዊ ይዞታ መረጃ ትናንትና ሁለት በሀገሪቱ ዙሪያ ከተመረመሩ 8296 ሰዎች መካከል 1976ቱ ላይ ኮሮና ቫይረስ የተገኘ መሆኑን ያመለክታል። በተጨማሪም ከኮቪድ-19 ህመም በተያያዘ የ16 ሰዎች ህይወት ማለፉንም አስታውቋል። እስካሁን በሀገሪቱ በኮሮና ቫይረስ እንደተያዙ በምርመራ የተገኘላቸው ሰዎች ቁጥር ትናንት 204521 መድረሱን፣ በበሽታው ምክንያት የሞቱት ሰዎች ቁጥር ደግሞ 2841 መግባቱን ነው መረጃው የሚያሳየው። ኮሮና ቫይረስ ስርጭት እየተባባሰ በመሄዱ የተነሳ ካለፈው ሰኞ ጀምሮ የተለያዩ የመከላከያ ደንቦችን በአስገዳጅነት ተግባራዊ የሚያስደርግ መመሪያ መተላለፉ ይታወቃል። ደቡብ አፍሪካ ለ41 ሚሊዮን ሰዎች የሚበቃ ክትባት ሊገኝ መሆኑን ፕሬዚደንቱ አስታውቀዋል። የክትባቱ መርሃ ግብር በመጪው ግንቦት ወር እንደሚጀመር ነው ሴሪል ራማፎሳ የተናገሩት። አንድ ጊዜ ከሚሰጠው የጆንሰን ኤንድ ጆንሰን ክትባት 31 ሚሊዮን፣ በተጨማሪም ሁለት ጊዜ የሚሰጠውን የፋይዘሩን ክትባት ደግሞ 20 ሚሊዮን እንዲመጣልን ድርድሩን በማጠናቀቅ ላይ ነን ብለዋል ፕሬዚደንቱ። በእርግጠኝነት መቼ እንደሚደርስ ግን አላስታወቁም። የትኛውም የአፍሪካ ሀገር ይበልጥ የኮቪድ-19 ወረርሽኝ የጸናባት ደቡብ አፍሪካ በምርመራ የተረጋገጠው የቫይረሱ ተጠቂ ቁጥር 1.5 ሚሊዮን የገባ ሲሆን 52,000 ሰዎች ሞተዋል። ከቻይናና ከሩሲያም ክትባቶች እየተላኩልን ነው ሲሉ ራማፎሳ ተናግረዋል። አያይዘው ለመጪው የፈረንጆች ትንሣኤ በዓል ለተወሰኑ ቀናት የአልኮል መጠጥ ሽያጭ ላይ ገደብ የሚጣል መሆኑን አስታውቀዋል። የኒጀር መንግስት በዛሬው ዕለት ወታደራዊ መፈንቅለ መንግስት ተሞክሮ አከሸፍን ሲል አስታወቀ። ሙከራው የተደረገው አዲሱ የሀገሪቱ ፕሬዚደንት ከሁለት ቀናት በኋላ ቃለ መሐላ ፈጽመው አስተዳደር ሊረከቡ እየተሰናዱ ባሉበት በዚህ ወቅት መሆኑን የገለጸው የኒጀር መንግስት ያመጹ የጦር ሰራዊት አባላት ሌሊቱን ዋና ከተማዋ ኒያሜ የሚገኘውን ቤተ መንግስት ሊይዙ ሞክረው ነበር ብለዋል። መፈንቅለ መንግስት ሙከራውን ያደረጉት በአቅራቢያው ካለ የአየር ኃይል ሰፈር የወጡ አጥቂዎች መሆናቸውን 3 የደህንነት ምንጮች አመልክተዋል። የቤተ መንግስቱ ጥበቃ አባላት በከባድ መሳሪያ ተኩስ ከፍተውባቸው ሸሽተው እንደሄዱ ነው የተናገሩት። ግልበጣ ሙከራው በተያያዘ በርካታ ሰዎች እንደታሰሩና ሌሎችም እየተፈለጉ መሆናቸውን የሀገሪቱ መንግስት ቃል አቀባይ አስታውቋል። በኒያሜ የዩናይትድ ስቴትስ ኤምባሲም በአካባቢው ተኩስ በመሰማቱ ዛሬ ተዘግቶ እንዲውል መደረጉን አስታውቋል። ጣል ላይ ያሉት የኒጀሩ ፕሬዚደንት ከሁለት የአምስት ዓመታት ዘመን በኋላ በዚህ ሳምንት ከስልጣናቸው ይወርዳሉ። ይህ በኒጀር የመጀመሪያ ሰላማዊ የስልጣን ሽግግር ነው የሚሆነው። ተመራጩ የገዢው ፓርቲ እጩ መሐመድ ባዘም ተቀናቃኛቸው መሐማኔ ኦስማኔ ተቃውሞ ሙግት ያነሱበት ቢሆንም ፕሬዚደንታዊ ምርጫው ማሸነፋቸውን ተከትሎ ተነገ ወዲያ አርብ አስተዳደሩን ይረከባሉ። አጎራባች ማሊ ደግሞ ባለፈው ጥር በማዕከላዊ ክፍለ ግዛት አንድ ሰርግ ላይ የነበሩ 19 ታዳሚዎች በፈረንሳይ የአየር ጥቃት ተገለዋል ሲሉ የተባበሩት መንግስታት ድርጅት መርማሪዎች ተናገሩ። ይህ መግለጫ ቀደም ብሎ ፈረንሳይ በአየር ጥቃቱ የተገደሉት እስላማዊ ታጣቂዎች ናቸው ስትል ካወጣችው መግለጫ ጋር የሚጣረስ ነው። ሞዛምቢክ መንግስት በዚህ ሳምንት ብዛት ያላቸው ሰዎች በታጣቂዎች ወደ ተገደሉባት ወደ ሰሜኗ የሀገሪቱ ክፍለ ሀገር ፓልማ ከተማ ወታደሮችን እንዳዘመተ አስታወቀ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በ2 ትሪሊዮን ዶላር ወጪ ሊከናወን የታቀደውን የመሰረተ ልማት እቅዳቸውን ዛሬ በፔንሲልቬኒያ ፒትስበርግ ከተማ ያስተዋውቃሉ። መንገዶች፣ ድልድዮች፣ የመጠጥ ውሃ፣ የመብራትና የህዝብ ማጓጓዣ አገልግሎት ፕሮጀክቶችን የሚያካትተው መርሃ ግብር በ8 ዓመት ጊዜ ውስጥ እንዲከናወን የተወጠነ መሆኑን አንድ ከፍተኛ ያስተዳደሩ ባለስልጣን ለጋዜጠኞች አብራርተዋል። ፕሬዚደንቱ ለዚህ እቅድ የሚያስፈልጋቸውን ወጪ በጠቅላላው የኮርፖሬሽኖች የግብር ክፍያን መጠን በመቀየር እንሸፍነዋለን ነው ያሉት። 21 ከመቶ የነበረው የኩባንያዎች የግብር ክፍያ ወደ 28 ከመቶ ከፍ እንደሚል ነው የተጠቀሰው። ሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት የግብር ክፍያ ጭማሪው አሜሪካውያን ሰራተኞችን የሚጎዳ ነው፣ የኢኮኖሚ እድገቱን ያዘገያል፣ የአሜሪካ ኩባንያዎችን በዓለም ገበያ ያላቸውን ተወዳዳሪነት ያዳክማል በማለት ቅዋሜ ሲያሰሙበት ቆይተዋል። በሌላ ዜና ደግሞ ከሜክሲኮ ድንበር በኩል አቋርጠው የፈለሱትን በሺዎች የተቆጠሩ ልጆች የመንከባከብ ፈተና የተደቀነበት የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር የሌሎች የፌዴራሉ መንግስት መስሪያ ቤቶች ሰራተኞች ህጎ ፈቃደኝነት ወደ ድንበሩ አካባቢ በጊዜያዊነት ተሰማርተው እንዲሰሩ ጥሪ አቅርበዋል። የዩናይትድ ስቴትስ የድንበር ጥበቃ አባላት ድንበሩ ላይ የሚይዟቸውን ብቻቸውን ያለ ቤተሰብ የሚሻገሩትን ልጆች የጤናና ሰብአዊ አገልግሎት ሚኒስቴሩ ተረክቦ እቀበላለሁ የሚል እስከሚቀርብበት ጊዜ ድረስ ያቆያቸዋል። 80 ከመቶ የሚበልጡት ፍልሰተኛ ልጆች ዩናይትድ ስቴትስ ውስጥ የቤተሰብ አባል ያላቸው መሆናቸውንና ከነዚህም ውስጥ ግማሽ ያህሉ ወላጅ ወይም ህጋዊ አሳዳጊ ያላቸው መሆናቸውን ሚኒስቴሩ አስታውቋል። በአሁኑ ጊዜ ቴክሳስ ዳላስ ከተማና ካሊፎርኒያ ሳንዲየጎ ከተማ የጤና ሚኒስቴር በጉባኤ ማዕከላት ባዘጋጃቸው ማቆያዎች የተቀመጡትን ጨምሮ 18,000 ወላጅ ወይም ቤተሰብ አብሯቸው የሌለ ልጆች እንዳሉ ነው የተመለከተው። የዩናይትድ ስቴትስ ባለስልጣናት የቀድሞ ፕሬዚደንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኝ አያይዘው ባወጡት የህዝብ ጤና ጥበቃ ትዕዛዝ መሰረት በሜክሲኮ ድንበር በኩል አቋርጠው የሚገቡ አዋቂዎችን ይዘው ወደ መጡበት ይመልሳሉ። ፕሬዚደንት ጆ ባይደን አስተዳደር ካለቤተሰብ ወይም ጠባቂ ብቻቸውን የገቡ ልጆች እንዲመለሱ እስካሁን ትዕዛዝ አልሰጠም። መጨረሻም በዓለም አቀፍ የኮቪድ-19 ዜና የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመኑ ባዮንቴክ ጋር ሆኖ የሰራው የኮቪድ-19 ክትባት ከ12 እስከ 15 ዓመት ላሉ ታዳጊ ወጣቶች ቢሰጥ የጤና ጉዳት እንደማያመጣና የሚሰራ መሆኑን አስታወቀ። ይህ አብይ ዜና መምጣቱ የዩናይትድ ስቴትስ ትምህርት ቤቶች ዘንድሮ ሙሉ በሙሉ ወደሚከፈቱበት ሁኔታ ሊያመሩ ይችላሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ መጋቢት 24 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ንጹሃን ዜጎች በታጠቀ ኃይል መገደላቸውን የአይን እማኝነታቸውን የገለጡ የአካባቢው ነዋሪዎች ተናገሩ። የዞኑ የጸጥታና አስተዳደር ጽህፈት ቤት ኃላፊም 28 ሰዎች ትናንት ምሽት ኦነግ ሸኔ በባቦ ገንቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ ሌሎች 14 ሰዎች መቁሰላቸውን ለአሜሪካ ድምጽ በሰጡት ቃል አረጋግጠዋል። ጥቃቱን ከፈጸሙት ታጣቂዎች መካከል 3ቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። በሌላ በኩል የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብለዋል። በዚህ አሰቃቂና ዘግናኝ ግድያ የክልሉ መንግስት አዝኗል ሲልም አክለዋል። ለዝርዝሩ ናኮር መልካ።
በምዕራብ ወለጋ ባቦ ገንቤል ወረዳ ቦኔ ቀበሌ መጋቢት 21 2013 ዓ.ም ትናንት ከምሽቱ 2 ሰዓት ገደማ ታጣቂዎች ንጹሃን ዜጎችን ገደሉ ሲሉ የአይን እማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው ብለዋል።
ትናንት ማታ ቦኒ ቀበሌ ዳቦ ገንደ ዞረጋ ይልታል 2 ሰዓት ላይ በቁር የሆነ አማራን ዘር ተኮር የሆነ ጭፍጨፋ በጣም በንጹሃን ላይ ብዙ በጣም አምፖፎ በላይ የሚሆን
ሌላው አቶ አድነው እያሱ እንደሚባሉና የአይን እማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል።
አራት ቀብረና እዚህ ከኛ ቦታ ብቻ ማለት አሁን ወደ 8 ይቀራሉ። ትናንት ማታ ያው በአንድ ላይ ሰብስበው ሰገዳ የሚባልና ደረበ ላይ ነው አንድ ላይ ሰብስበው በቃ የዘር ጭፍጨፋ ነው ያው ለይተው አማራ የተባለ አንድ የሞቱ እኛ ጋ አሁን በአይኔ እኔ ራሴ የቆጠርኩት 40 ሰው።
በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ያሉት አቶ አብዩ 28 ሰዎች መገደላቸውንና 14 መቁሰላቸውን አስታውቀዋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች መካከልም 3ቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል። ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃቱ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች፣ ሴቶች ሞቱ? ምን ያህል ቆሰሉ? አሁንስ ያንን ነገር ለማረጋጋት እየተሰራ ያለው ነገር?
ሰዎቹ በአካባቢው መጡ የሚሉት ህብረተሰቡ የሰጠን ኢንፎርሜሽን 15-20 የሚሆኑ ናቸው ነው የሚሉት። የደረሰው ጉዳት የጠበቀ አሁን የያዘዋቸው 16 ሴት 12 በድሞ 28 ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ 8 ሴት 6 በድሞ 14 ናቸው። በዚህ ላይ ወደመ ንብረትም አለ። የተለያየ አንድ መጋዘን ተቃጠለ አለ። በወቅቱ የተለያዩ ቤቶች በጥር ማሽላ በጥር ኩንታል ማሽላ እና 3 ኩንታል ቡና እንዲሁም ዶዝ 3 ኩንታል አለ። አንድ የሞተር ሳይክል የግለሰብ ተቃጠለችም አለች።
ገዳዮቹ ያሏቸው መንግስት የኦነግ ሸኔ ብሎ የሚጠራቸው አካላት መሆናቸውን በምንድን ነው ያረጋገጣችሁት? ማለት የታጠቁ አካላት ናቸው? መሳሪያ ተገኝቷል? መታወቂያ አላቸው?
አላቸው። ሙሉ ዩኒፎርማቸው፣ ሙሉ ትጥቃቸው፣ ከነሙሉ ትጥቃቸው፣ ከነሙሉ መሳሪያዎቻቸው የተያዙ ናቸው።
ከዚህ ቀደም የቦኒ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስልን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ። እና መንግስት ይህንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አሰማርቶ ይህንን ግድያ መከላከል ያልቻለው? ምክንያቱም በሌላም ወረዳ ቡሊሶ በሚባል ወረዳ ከአምስት ስድስት ወራት በፊት ግድያ ተፈጽሞ እንደነበር ተገልጿል። እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው?
እውነት ለመናገር ቅድም ተናግራለሁ፣ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይም ደግሞ ቦኒ ምንሻና ፖሊስ በቅርቡ ተመድቦ ነው ያሉ አሉ። በውስጡ ነው በህብረተሰብ ውስጥ ነው ያሉ። መንግስት ይሄ ጉዳት እንደደረሰ ወይም እንዲ የሚደርስ አውቆ ምንም ችላ ያለበት ነገር የለም። አንድ ይሄ ሊታረበት ነገር ግን ልክ ይሄ ጉዳት የደረሰበት ሁኔታ አሁን በቅርቡ ይኸው በቦታው ደርሰናል። ያረጋገጥ ነው ምንሻውም ፖሊሱም አጠገቡ ከህብረተሰብ ዞን ያለ መሆኑ ነው። እነዚህ ጉዳት ያደረሱት ግን በረባ ካብቶች ጠብቁበት ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ የጸጥታ ክፍሉ እያንዳንዱ ጫካዎች ያለውን ጥበቃ ማድረግ ከባድ ነው የሚሆነው።
በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል።
ይሄ የአንድ ወገን ብቻ ሳይሆን የሁሉም በጋራ ተባብሮ ሲሰሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑ ከእነዚህ ውስጥ ሁሉም ብሄር ብሄረሰብ ያሉበት ናቸው። ከህብረተሰቡ አንደበት ተረግጠል
መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ በበኩላቸው መንግስት ነው ይህንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይህንን እርስዎ እንዴት ነው የሚያዩት?
ከእነሱ ምንድን ነው የምጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትም በላይ አድርጎ መቁጠር ይችላሉ። ጸረ ሰላም ኃይሎች ናቸው ብትገመት፣ የጁንታ ተላላኪዎች ናቸው፣ የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከዚህ በላይ መናገር ይችላሉ። የመናገርና የማጥፋት ምንም ችግር የለባቸውም። ስለዚህ ምንም ይሁን ምን ይህን ችግር እየፈጠረ ያለው የህብረተሰብ ንጹሐን ህዝቦችን ህይወት እየቀጠፈ ያለው ኦነግ ሸኔ ነው፣ ምንም ጥርጥር የለውም። ይሄ ኦነግ ሸኔ ደግሞ የጁንታ ተላላኪ ነው። የተላላክበትን ብር የላበትን ስራ እየፈጸመ ነው ያለው። ይሄ ምንም የሚያጠራጥር ወይም ደግሞ ሌላ የፖለቲካ ነጋዴዎች የሚሉትን የፖለቲካ ትርፍ ለማግኘት የሚያወሩትንም ምንም ብንሰማ አይገባም። ስለዚህ ይሄ ተጨባጭ ህብረተሰቡ የሚያወራው የሚናገረው ተጨባጭ መሬት ላይ ያለ ሁኔታ ስለሆነ መንግስት በዚህ ምንም የሚከመን ነገር አይደለም።
መፍትሄው ምንድን ነው ይላሉ አቶ አብዩ?
መፍትሄው ጸረ ሰላም ኃይሎችን ለአንድና ለጊዜ ማጥፋት።
በዚሁ ዙሪያ ማምሻውን መግለጫ የሰጡት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ኦነግ ሸኔ በባቦ ገንቤል ወረዳ 28 ሰዎች ላይ የግድያ ወንጀል ፈጽሟል ብለዋል። በጥቃቱ 12 ሰዎችም ቆስለዋል ሲሉ ተናግረዋል። ኮሚሽነር ጀኔራሉ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ታጣቂ ኃይሉ በሚፈጽማቸው ግድያ ከ80% በላይ እየተጎዳ ያለው የኦሮሞ ሕዝብ ነው ሲሉ ተናግረዋል። አንዳንድ አካላት ሰሞኑን የብሔር አጀንዳ ለመቀየር ተቀባይነት የሌለው መረጃ በመልቀቅ ላይ ይገኛሉም ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በምዕራብ ወለጋ በትናንትናው ዕለት በነዋሪዎች ላይ በተፈጸመው ጥቃት በአካባቢው የጸጥታ ሁኔታ አለመሻሻሉንና ይልቁንም በክልሉና በአዋሳኝ አካባቢዎች እየተስፋፋና ተያያዥ የሰብአዊ ጥሰት እያስከተለ መሄዱን ያሳያል ብሏል። የፌዴራል መንግስት አካባቢውን ለማረጋጋት በጊዜያዊነት ከሚወስዳቸው እርምጃዎች በተጨማሪ ነዋሪዎች በየትኛውም ክልል በሰላም የመኖር መብታቸውን በሚያስረግጥ መልኩ ዘላቂ ሰላም ለማስፈን የሚያስችል ሁኔታ ለመፍጠር መጠነ ሰፊና ሁሉንም ባለድርሻ አካላት ያሳተፈ እቅድ መንደፍ ይኖርበታል ሲል አመልክቷል ኢሰመኮ። የኦሮሚያ ፖሊስ ኮሚሽን በተለያዩ ጊዜያት ከ2600 የሚበልጡ የኦነግ ሸኔ ታጣቂዎች ላይ እርምጃ ወስዷልም ሲሉ ተናግረዋል ኮሚሽነሩ። ከዚህ መካከለም 1947 የሚሆኑ ታጣቂዎች መገደላቸውንና 489 የሚሆኑ የተማረኩ 107 ያህሉ ደግሞ እጅ የሰጡና 10ም ቆስለዋል ሲሉ ተናግረዋል። መንግስት በተጠያቂነት የወነጀላቸው ያለውን አካላት አግኝተን ለተናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያነጣጠረ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን፣ ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ አገሪቱ ውስጥ ለሚታዩት ችግሮች ተጠያቂ መንግስት እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ተከታዩ መጽሔት ርዕስ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊውን የአገሮች ሰብአዊ መብት አያያዝ ሪፖርት ትላንት ይፋ አድርጓል። የአሜሪካ ድምፁ አራሽ አራባሳዲ ባጠናቀረው ዘገባ እንደጠቆመው ሪፖርቱ አገሮቹ በዓመቱ የነበራቸውን ከምርጫ ቦታዎች እስከ ስራ ቦታ የዘለቀ የዜጎች መብት አያያዝ ይመረምራል። አዳነች ፍሳዬ ታቀርበዋለች።
እንደ አውሮፓ አቆጣጠር ባለፈው ነሐሴ ወር ባበቃው 2020 ዓ.ም ከልክ በላይ ብዛት ያላቸው ሰዎች ጭካኔ በተመላበት የሰብአዊ መብት ጥሰት ተሰቃይተዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብት አያያዝን በሚመለከት ያወጣው ዓመታዊ ዘገባ ጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው ዘገባውን ያቀረቡት።
The report releasing today shows that the trend lines on human rights continue to move in the wrong direction. We see evidence that in every region of the world this is happening. We see it in the killings, sexual assaults and other atrocities credibly reported in Ethiopia's Tigray region. And in the executions, forced disappearances.
ዛሬ ወጣው ዘገባ የሰብአዊ መብት አያያዝ ወደ ተሳሳተ አቅጣጫ ማምራት መቀጠሉን ያሳያል። በዓለም ዙሪያ ባሉት ቀጠናዎች ይህ የሆነ መሆኑን የሚያመላክቱ ማስረጃዎች እያየን ነው። ቻይና ሲጃን ላይ ሙስሊሞች በሚበዙባቸው ዊገሮች እንዲሁም በውህዳን ሃይማኖት ተከታዮችና ህዝቦቿ ላይ ፍጅት ሲፈጸም እያየን ነው። ሩሲያ፣ ዩጋንዳና ቬንዙዌላን በመሳሰሉ ሀገሮች በጸረ ሙስና አክቲቪስቶች፣ በተቃዋሚ ፖለቲከኞችና በነጻ ጋዜጠኞች ላይ ጥቃትና እስራት ይፈጸማል። በቤላሩስ በተቃዋሚዎች ላይ በገፍ የማሰርና የማጥቃት ተግባር ይካሄዳል። የመን ባለው ግጭት የሚሳተፉት አካላት በህዝቡ ላይ ጥቃትና በደሎችን ይፈጽማሉ። በኢትዮጵያ ትግራይ ክልል ግድያዎች፣ የወሲብ ጥቃቶችና ሌሎች የጭካኔ ተግባሮች እንደሚፈጸሙ ታማኝ የሆኑ ዘገባዎች ያመላክታሉ። የሶሪያ መንግስትም ግድያዎችና ሰቆቃዎችን ይፈጽማል።
በዋሽንግተን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ስራ አስኪያጅ ሴራ ወሌዊንስኪ የውጭ ጉዳይ ሚኒስቴር ያወጣው ዓመታዊ ዘገባ በውጭ ፖሊሲ ላይ የአስተዳደር ለውጥ መኖሩን ያሳያል ይላሉ።
When you look up sort of definition of human rights abuses, Iran is right up there. And I think this administration in particular has an interest in calling out what those
የሰብአዊ መብት ረገጣ ትርጉም ምን እንደሆነ ስትመለከት ኢራን ቀድማ ትታያለች። ይህ አስተዳደር ታዲያ የሰብአዊ መብት ረገጣዎቹ ምን እንደሆኑ ለይቶ መጥቀስ አለበት።
ብሊንከን ስለ ሚያንማር ጉዳይ ማንስተዋል። የኦን ሳን ሱቺ ብሔራዊ ሊግ ለዲሞክራሲ ፓርቲ ባለፈው ህዳር ወር በተካሄደው ምርጫ በከፍተኛ ድምጽ ካሸነፈ በኋላ ወታደራዊ መፈንቅለ መንግስት በተከተለበት ወቅት ስለደረሰው ግጭትም ብሊንከን አንስተዋል። በዚህ ዘገባ ላይ የተጠያቂነት ጉዳይ መነሳቱ ለሰለባዎቹ ክብር ያስገኛል ይላሉ ኦልሁንስኪ።
The more that states are using these kinds of human rights reports to make their policies, that means that human rights is
ሀገራት የውጭ ፖሊሲዎቻቸውን ለማርቀቅ እንዲህ አይነቶቹን የሰብአዊ መብት ዘገባዎችን በተጠቀሙ ቁጥር የሰብአዊ መብት ጉዳይ ችላ ለመባሉን ያሳያል።
ሁሉንስ እንደሚሉት በፖሊሲ ማርቀቅ ላይ ያለው አያያዝ አንዲት ሀገር ወደ ሌላ የጦር መሳሪያ የምትልክበት ውሳኔ ላይ ሊያደርስ ይችላል። በሌላ በኩል ደግሞ የኒውዮርክ ተወካይ የምክር ቤት አባል ግሪጎሪ ሚክስ እና የቴክሳሱ ተወካይ የምክር ቤት አባል ማይክል መኮል በህብረት ሆነው ትግራይ ውስጥ ተፈጸሙ ስለሚባሉት የጭካኔ ተግባሮች መግለጫ አውጥተዋል። በሲቪሎች ላይ ተፈጸሙ የሚባሉትን አስከፊ የጭካኔ ተግባሮችንና የሰብአዊ መብት ረገጣዎችን አጥብቀን እናወግዛለን። የጭካኔ ተግባሮቹ የወሲብ ጥቃትን፣ ሰቆቃን፣ በግዴታ ከመኖሪያቸው ማፈናቀልን፣ የገቡበት እንዳይታወቅ ማድረግን፣ የዘር ማጽዳትን፣ በዘፈቀደ መግደልን የጤና ተቋማትን መዝረፍና ማውደምን ለህዝብ ረድኤት እንዳይደርስ ማገድን ያካተቱ ናቸው ይላል መግለጫው። አያይዞም መግለጫው የባይደን አስተዳደር በዚህ ድርጊት ላይ የተሳተፉትን ሁሉ ተጠያቂ ለማድረግና በትግራይ ያለው ቀውስ እንዲያበቃ ለማድረግ ሲባል ኢላማ ያላቸውና ሌሎች አይነት ማዕቀቦችን ያካተቱ ሁሉንም አይነት መሳሪያዎችን እንዲጠቀም እንጠይቃለን ይላል ግሪጎሪ ሚክስ እና ማይክል መኮል ያወጡት መግለጫ።
አድማጮች፣ አሁን ምርጫ ነክ ዘገባዎች። የ2013 ሀገራዊ ምርጫ ሰላማዊ ደህንነቱ የተጠበቀ እንደዚሁም ታማኒ እንዲሆን የሚያግዝና ከልዩ ልዩ የመንግስት አካላት የተውጣጣ ሀገር አቀፍ የምርጫ ኮሚቴ መቋቋሙን የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው አስታወቁ። ኮሚቴው ዕለታዊ መረጃ ልውውጥ በማድረግ የሚናበብ ነው ያሉት ሚኒስትሩ ወደ ስራ መግባቱንም አመልክተዋል። በስፍራው የነበረውን ባልደረባችንን እስክንድር ፍሬውን በስልክ አግኝቻለሁ። እስክንድር፣ እንደምናመሸህ
አሉላ።
እስክንድር፣ ለመሆኑ ሚኒስትሩ ይህን ያሉት በምን አይነት አገባብ ነው?
አሉላ፣ እንደምታውቀው ያው ስድስተኛው ሀገራዊ ምርጫ በግንቦት ወር መጨረሻና በሰኔ ወር መጀመሪያ እንደሚካሄድ የኢትዮጵያ ምርጫ ቦርድ ባስታወቀው መሰረት ዝግጅቶች እየተካሄዱ ነው። ምርጫው ፍትሃዊና ዲሞክራሲያዊ ይሁን ዘንድ ደግሞ የሰላምና ደህንነት መረጋጋት ወሳኝ ነው በሚል የተለያዩ ዝግጅቶች በመንግስት በኩል እየተደረጉ ነው። አዲስ ወግ የውይይት መድረክ ለምሳሌ ከትናንት ጀምሮ በሶስት ክፍል እየተካሄደው በዚሁ ላይ ያተኮረ ነው። በእነዚህ የውይይት መድረኮች ማጠቃለያ ላይ ተገኝተው ነው የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ ሚኒስትር ገዱ አንዳርጋቸው በመንግስት በኩል እየተካሄደ ያለውን ዝግጅት ያብራሩት። እሳቸው እንዳሉት እንግዲህ ፈጣን ምላሽ ለመስጠት የሚያስችል በርካታ የመንግስት አካላት የተካተቱበት ኮሚቴ ተዘጋጅቶ ወደ ስራ መግባቱን እና የምርጫውን ሰላምና ደህንነት ዲሞክራሲያዊ መሆን ከማረጋገጥ አንጻር ወደ ስራ ተዘጋጅቶ መግባቱን ነው የገለጹት። እስቲ እናዳምጣቸው አሉላ።
የምርጫ ኮሚቴ ተቋቁሟል። ይሄ ምርጫ ኮሚቴ እዚህ ጠቅላይ ሚኒስትር ቢሮ ያሉ አመራሮች፣ የፌደራል ፖሊስ አመራሮች ያሉበት፣ የጠቅላይ አቃቢ ሕግ፣ የብሔራዊ ደህንነት አመራሮች፣ እንደዚሁም ደግሞ መከላከያም በዚህ ምርጫ ሂደት በቀጥታ እንኳን ብዙ እንትን ባይልም እንኳን በአጋዥነት አስፈላጊ የሚሆንባቸው ቦታዎች ሊኖሩ ስለሚችሉ የመከላከያ ሚኒስትሩን ጨምሮ እነዚህ አካላት ይህንን ምርጫ ሰላማዊ በሆነ መንገድ መራጮችም የፖለቲካ ፓርቲዎች አመራሮችም እጩዎቻቸውም እንደዚሁ ደግሞ የምርጫ አስፈጻሚ አካላት እና የምርጫ ታዛቢዎችና ዘጋቢዎች ደህንነታቸው ተጠብቆ ምርጫው በተቀመጠበት ጊዜ በሰላም እንዲጠናቀቅ ለማድረግ እቅድ ተዘጋጅቶ የክልል የሚመለከታቸው በተመሳሳይ አካላት አመራሮች ጋር ውይይት ተካሂዶበት ክልሎች ደግሞ እስከ ዞኖች፣ ወረዳዎች፣ ቀበሌዎች ድረስ እና ከተማ አስተዳደሮችን በዛው መስመር ኦሪንቴሽን ሰጥተው እንቅስቃሴ ውስጥ የተገባበት ሁኔታ አለ።
አሉላ፣ እንደሰማኸው እንግዲህ ሚኒስትሩ እንደገለጹት ይህ ኮሚቴ የተደራጀው ሁሉንም ይህ ጉዳይ ይመለከታቸዋል የሚባሉ የመንግስት አካላትን በመያዝ ነው። ይህ ደግሞ ምርጫውን እንግዲህ ሰላማዊ ለማድረግ ያግዛል የሚል ነው ተስፋ መደረጉን የገለጹት።
መልካም። እስክንድር፣ ቀደም ብለህ እንደገለጽከው ኮሚቴው ወደ ስራ መግባቱ ተጠቁሟል። በስካሁኑ ሂደት የታዩ ውጤቶች ይኖሩ ይሆን?
አሉላ፣ እንግዲህ ሚኒስትሩ ገዱ አንዳርጋቸው እንዳሉት ይህ ኮሚቴ ከላይ ከታች የተዋቀረ ነው። በዛ መዋቅር ውስጥ ደግሞ የምርጫ ቦርድ ኃላፊዎች ጭምር እየተሳተፉ ነው ብለዋል። የእነሱም ተሳትፎ አለበት፣ እንግዲህ የሚመለከተው አካል ሁሉ ተሳትፎ አለበት በዚህ ኮሚቴ ውስጥ። ያንን አቅም በመጠቀምም እስካሁንም የተሰሩ ስራዎች መኖራቸውን ጠቃቅሰዋል ሚኒስትሩ። እርግጥ ወደ ምርጫ ሲገባ ነው በርካታ ስራዎች የሚሰሩት ከዚህ በኋላ፣ ነገር ግን እስካሁን ባለው ሂደትም የተሰሩ ነገሮች መኖራቸውን ጠቃቅሰዋል። እና እስኪ እናዳምጣቸው።
በዚህ መንገድ የተደራጀው ኮሚቴ እንቅስቃሴ እያደረገ ነው። እየገጠሙ ያሉ ችግሮችንም እየፈታ ነው። መለስተኛ ቢሆን እንኳን በተለያዩ ክልሎች የተለያዩ ችግሮች ያጋጥማሉ። እጩዎችን ለምሳሌ ከዚህ ቀደም በወንጀል ይፈለጋሉ ብሎ የማሰር የማሸማቀቅ፣ አንዳንድ ጊዜ ስብሰባ ፖለቲካ ፓርቲዎች በሚፈልጉበት ጊዜ ያንን ለማደናቀፍ መሞከር፣ እንዲሁም ደግሞ የምዝገባ እጩ የማስመዝገብ እንቅስቃሴ በሚካሄድ በጊዜ አልፎ አልፎ የማደናቀፍ ሁኔታዎች ነበሩ። ከምርጫ ቦርድ ጋር እየተገናኘን እየተነጋገርን በዛው በተፈጸመበት እለት ያለዛ ደግሞ በቀጣዮቹ ቀናት ቶሎ የማስተካከል ስራ እየተሰራ ነው ያለው። ይሄ ዝም ብሎ የሚያስር የሚያንገላታ ከሆነ በዋናነት ይህም ምርጫ በመጠበቅም በማስፈጸም እቃዎችንም በመጠበቅ ይሁን እጩዎቹን እና የፖለቲካ ፓርቲዎቹን በሕግ መሰረት ጥበቃ እንዲደረገላቸው የማድረግ ሁሉም የጸጥታ መዋቅራት የሚመለከታቸው ቢሆንም በሀገር አቀፍ ደረጃ የፌዴራል ፖሊስ፣ በክልል ደረጃ ደግሞ የክልል ፖሊሶች ኃላፊነት ስለሆነ ይህንን
እስክንድር፣ እንግዲህ ቀደም ብለህ እንዳስረዳህን በሶስት ክፍሎች በተዘጋጀው በዚህ የአዲስ ወግ የውይይት መድረክ የተስተናገዱ ውይይቶች ማጠቃለያ ላይ የተሰጠ መግለጫ መሆኑን ተረድቻለሁ። ሚኒስትሩ የሰጡት አስተያየት በግልህ አንተ በጋዜጠኝነት በተለይ ሚዲያን በሚመለከቱ ጉዳዮች ላይ ትኩረት ያደረገውን የውይይት መድረክ አወያይ ነበርክና እስኪ ስለ መድረኮቹ ትኩረትና ይዘትን ባጭሩ ንገረን።
እንግዲህ አሉላ፣ አንተም እንዳልከው አዲስ ወግ የውይይት መድረክ በሶስት የተከፈሉ ውይይቶች አካሂዷል ከትናንት ጀምሮ። ትናንት ሁለቱ ጠዋትና ከሰዓት፣ ዛሬ ደግሞ ጠዋት የተካሄደ ነው። የመጀመሪያው የሰላማዊ ምርጫ መገለጫዎችና መስፈርቶች ምንድን ናቸው በሚል ርዕስ፣ ሁለተኛው ሰላምን የሚያንጹ ሀገር በቀልና ዘመናዊ ተቋማት ሚናቸው ምን መሆን አለበት በሚል ርዕስ ነው። ሶስተኛውና ሀሰተኛ መረጃ በሰላማዊ ምርጫ ላይ ያለውን አሉታዊ ተጽዕኖ በምን መልኩ መቅታት ይቻላል የሚለውና እኔ በግሌ በአወያይነት የተሳተፍኩበት ነው። በነገራችን ላይ የተለያዩ የዓለም አቀፍ ሚዲያ ዘጋቢዎች መቀመጫቸውን አዲስ አበባ ያደረጉ የሀገር ውስጥ ሚዲያ ጋዜጠኞች እና የሕዝብ ግንኙነት ባለሙያዎች እንደዚሁም ሌሎችም ተሳታፊዎች ነበሩ። እንግዲህ ያደጉ ሀገራት፣ የአፍሪካ ሀገራት እና ሌሎችም ምርጫ ሊያካሄዱ ሲዘጋጁ የዝግጅታቸው አካል እያደረጓቸው ከመጡ ነገሮች አንዱ አሉላ፣ አንተም እንደምታውቀው የሀሰተኛ መረጃ ስርጭትን መግታት ነው። ምርጫ የመሳሰሉ ትላልቅ ክንውኖች ወቅት ደግሞ የሀሰተኛ መረጃ ስርጭት በዚያው ልክ ይጨምራል እና በዚህ መድረክ ላይ የሌሎች ሀገራት ልምድ ተዳሷል። እዚህ ላይ የፋክት ቼኪንግ ወይም የመረጃን ትክክለኛነት የማጣራት ወይም ሀቅ ማጣራት ስራዎች እጅግ አስፈላጊ መሆናቸው የተገለጸበት መድረክ ነው። ከዚህ አንጻር የጋና፣ የዩጋንዳ፣ የኬንያ እና የሌሎችም ሀገራት ተሞክሮ ተዳሷል። እኛ ሀገር የፋክት ቼኪንግ ወይም የመረጃን ትክክለኛነት ማጣራት ወይም ሀቅ ማጣራት ገና አዲስ ዘርፍ ነው ማለት ይቻላል። አሁን ግን እያቆጠቆጠ መምጣቱ፣ እንደዚህ አይነት ድርጅቶች መኖራቸው፣ እንደዚሁም መገናኛ ብዙሀንም ሜይንስትሪም ሚዲያ ወይም ዋነኛዎቹ የመገናኛ ብዙሀን ሳይቀሩ የራሳቸው የመረጃ ትክክለኛነት ማጣሪያ ክፍል እንዲኖራቸው አቅም እንዲገነቡ ለማገዝ ሊሰሩ የሚፈልጉ ተቋማት ጭምር መኖራቸው የተገለጸበት መድረክ ነው እና ሙያዊ ውይይት የተካሄደበት ነው አሉላ። ቀደም ያሉት መድረኮች ደግሞ እንዳልኩ በተለያዩ ርዕሶች ላይ ያተኮሩ ነበሩ። በርካታ ተሳታፊዎች የተገኙበትና ለሁለት ቀናት እየተካሄደ ነው አሉላ።
መልካም እስክንድር፣ እንግዲህ ቀጣይ ሂደት ነው። ወደፊትም መሰል ዝግጅቶችንም ሆነ ዘገባዎችን እንከታተላለን። ለአሁኑ አመሰግናለሁ። መልካም ምሽት።
አመሰግናለሁ አሉላ። መልካም ምሽት።
በሌላ የምርጫ ነክ ርዕስ ወደ ደቡብ ኢትዮጵያ እናቀናለን። በስድስተኛው ሀገራዊ ምርጫ በመራጭነትና በተመራጭነት የሚሳተፉ ሴቶች ምርጫው ዲሞክራሲያዊ፣ ተአማኒና ሰላማዊ እንዲሆን ሚናቸውን እንዲወጡ ተጠየቀ። በምርጫው የሚሳተፉ የተለያዩ ፓርቲዎች ሴት ተመራጮች በተመራጭነት የመሳተፍ እድል ማግኘታቸውን ገልጠው ኃላፊነታቸውን እንደሚወጡ አመልክተዋል። በሐዋሳ ከተማ ለሴት እጩ ተመራጮች የሴቶችን ፖለቲካዊ አመራርና በምርጫ ሂደት በሚያጋጥሙ ግጭቶች አፈታት ስልትና በተሳትፏቸው ላይ የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር በሐዋሳ ከተማ ስልጠና ሰጥቷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ይጸገነት መንግስቱ የኢትዮጵያን ሰላም የማይፈልጉ ምርጫን በመጠቀም በዜጎች መካከል መጠራጠርና አለመተማመን እንዲፈጠር በማድረግ አላማቸውን ለማሳካት ከውስጥም ከውጭም የተንቀሳቀሱ መሆናቸውን ተናግሯል። በመሆኑም በመራጭነትና በተመራጭነት በምርጫው የሚሳተፉ ሴቶች ምርጫው ዲሞክራሲያዊ ታማና ሰላማዊ እንዲሆን ሚናቸው እንዲወጡም ጠይቀዋል።
ሀገር እንዳትረጋጋ ልማቷ እንዳትፈጠን የምንፈልገው ዲሞክራሲ ተለማምደን ወዳደረ ዲሞክራሲ እንዳንሸጋገር ሌት ተቀን የሚሰሩ አካሎች አሉ። ለዚህ ደግሞ ምቹ ሁኔታቸው ምንድን ነው? ቀድሞ የነበረንን አብሮነታችንን በማፍረስ እርስ በርሳችን በጥርጣሬ እንድንተያይ ወደ ተሻለ አንድነት መጥተን ሀገራችንን ወደ ተሻለ ምዕራፍ እንዳናሻግር በርካታ ሴራዎች ይዘው የሚሰሩ አካላቶች አሉ። እናንተም እኔም ሁላችን የምናውቃቸው ኃይሎች አሉ። ከዛም ባለፈ ግን ከምንም በላይ ሀገራችን ወደ ተሻለ ምዕራፍ እንዳትሸጋገር የሚሰሩ የውጭ ኃይሎች አሉ። ለእነዚህ ኃይሎች ተላላኪ ሆነው የሚሰሩ አካላቶች አሉ። ትልቁ መሳሪያ አድርገው እየተንቀሳቀሱ ያሉት ምርጫ እንዳይሳካ እኔ እጩ ሆነን የቀረብን ሴቶች ይሄ ሁላችንም የምናውቀው ይመስለኛል። ስለዚህ ሚናችን በደንብ ልንወጣ ይገባል። እኛ የተረጋጋች ሀገር ነው የምንፈልገው። ሴቶች እኛ ሰላማዊ ኢትዮጵያን ነው የምንፈልገው። የለማች የበለጸገች ሀገርን ነው የምንፈልገው። የብጥብጥ የትርምስ የማይተማመኑ ህዝቦች ያለባት ሀገር አይደለም የምንፈልገው። ስለዚህ ይሄን ልንል ይገባል። ትግል ልናደርግ ይገባል። ትግላችን ደግሞ በስልት የተሞላ መሆን መቻል አለብን። ከምንም በላይ ሴቶች በነቂስ ወጥተው ሰላማዊ የሆነ መንገድ ምርጫ የሚመርጡበት ሁኔታ እንዲፈጠር ልንሰራ ይገባል።
ከሌላ ጊዜ በተሻለ ሁኔታ በምርጫው የመሳተፍ እድል ማግኘታቸውን ተናገሩት በደቡብ ክልል ጋሞ ዞን የገረሴ ቦንካ ምርጫ ክልል የኢዜማ እጩ ተወዳዳሪ ወይዘሮ ከበቡሽ ካንኮ ሴቶች ብዙ እንደሚጠበቅባቸው ተናግረው አሁንም ግን ጾታዊ መሰረት ያደረገ ተጽዕኖዎች መኖራቸውን ጠቅሰዋል።
እኛም ያው እድሉ ተሰጥቶን የተለያየ ፓርቲ ወክለን እንድንቀርብ እድሉ ተሰጥቶናል። የራሳችንን ሀሳብ በነጻነት እንድንገልጽ አድርጎናል። ተጽዕኖ የሚባለው ለምሳሌ እንደየ አካባቢያችን ስናይ ብዙ ተጽዕኖዎች ይኖራሉ። ሞራሊ ቦታው ላይ አሁን እንደ አመራር የተቀመጡ አካላት ወጥተን እንድንናገር አይፈልጉም። ዲሞራላይዝ የማድረግ ነገሩ አለ። ለኢትዮጵያ እነሱ ብቻ እንደሚያስፈልጉ አይነት አድርጎ ማሰቡ አለ። ከዛ ደግሞ እንዲህ አይነት ነገር ውስጥ ገብታለችና ብሎ በልዩነት መከታተሉ አለ። ይሄ ተጽዕኖ ነው።
ሴቶች በምርጫ ጊዜ ግጭት እንዳይፈጠርና ሰላማዊ እንዲሆን መራጭም ሆነ ተመራጭ ሴቶች ከሌላው ጊዜ ባለፈ ግባችን አድርገን መስራት አለብን ያሉት በኦሮሚያ ክልል ምዕራብ አርሲ ዞን የብልጽግና ፓርቲ እጩ ተወዳዳሪ ወይዘሮ አዲስ አካወርቅ ናቸው።
የኛ የሴቶች ሮል በጣም ትልቅ ነው። ለምን ቢባል እዚህ ሀገር ውስጥ ከ50% በላይ እኛ ሴቶች ነን። ሴቶች ደግሞ በመመረጥና በመምረጥ ትልቅ ሚና መጫወት አለባቸው። ከኛ እንግዲህ የሚጠበቀው ብለን እኔም እንደ ራሴ ስልጠናውም እየተሰጠን እንዳለው አንደኛ ራሳችን ትልቅ ስራ መስራት አለብን። በአካባቢያችን ላይ ያሉትን ሴቶች ማስገንዘብ አለብን። በመቀጠል ደግሞ ሴቶች ራሳቸው ይሄ ምርጫ በሰላም እንዲካሄድ ትልቁን ነገር መያዝ ያለበት ሰላም ነው።
በአዲስ አበባ የካ ክፍለ ከተማ ለክልል ምክር ቤት የሚወዳደሩት የኢያፓ እጩ ተወዳዳሪ ዶክተር ሳይሀብታም በበኩላቸው ሴቶች በምርጫ ውስጥ ያላቸውን ተሳትፎ ካለፉት ምርጫዎች ጋር በማነጣጠር ተናግሯል። የሴቶች ተሳትፎ ከዚህ በፊት እምብዛም ነበር ብሏል። ሴቶች ሚናቸውን መወጣት አለባቸው ያሉት ዶክተር ሲሳይ ዘደውንም ተናግሯል።
ሴቶች ለሰላም በጣም ትልቅ ሚና ነው ያላቸው። ሚናቸው እንዳለ ሆኖ በሰላም እጦት ደግሞ አንደኛ ደረጃ ተጎጂዎች ናቸው ሴቶች። ሴት እናት ናት እንደምናውቀው። ልጄ በወጣትነት ወይ በአክቲቪቲው ተሳትፎ ሌላ ፓርቲ ሄዶ በሚፈጠረው ግጭት በሚደርስበት ጉዳት አንደኛ ደረጃ በሀዘን የምትጎዳ እናት ነች። ባሏም እንደዛው በባሏ ላይ በሚደርሰው ቢታሰር፣ ቢንገላታ፣ ከሀገር ቢጠፋ እና በጣም ጉዳቱ ከባድ ነው ለእናት። እናት ካላቸውም እናትነት የሚፈጥረው ተጽዕኖ ከባድ ነው ለእናት። ያላቸው ሚና ደግሞ ለሰላም ያላቸው ሚና ካየን ይችላሉ፣ መጫወት ይችላሉ። ቤት ውስጥ ልጆቻቸውን በመምከር ባሎቻቸውንም ደግሞ ሰከን ብለው ፖለቲካውን በሰላማዊ መንገድ እንዲያስኬዱት በማድረግ በቻሉት አቅም ውረድ ከእጃቸው ያልወጡ ወጣቶች ካሉ ማለት ነው። ከእጃቸው ከወጡ አሁንም ከባድ ነው። ለዛ የሚሆነው መንግስት ኢንክሉሲቭ መሆን ነው፣ ሁሉንም ማቅረብ ነው። ለዚህ ሁሉ ግጭት፣ ለፍርሃት፣ ለሰላም እጦት የሚያመጣን ማግለል ሲኖር ነው። ማንም ሰው ባይገለል ደስ ይለኛል እኔ በኢትዮጵያ ምርጫ።
የፌዴሬሽን ምክር ቤት ከተለያዩ አጋር ተቋማት ጋር በመተባበር ለሴት እጩ ተወዳዳሪዎች ሰዎች በሐዋሳ ከተማ ስልጠና ሰጥቷቸዋል። አላማውንም የፌዴሬሽኑ ፎረም የምስራቅ አፍሪካ መርሃ ግብሮች ዳይሬክተር አቶ ማረጉ ሀብተማርያም ተናግሯል።
ይሄ ስልጠና 3 ዋና ዋና አላማዎችን የያዘ ነው። አንደኛው የሴቶችን የአመራር አቅም ማሳደግ፣ ሁለተኛው የሴቶችን በምርጫ ሂደት የሚያጋጥሙ ግጭቶችን የመፍታት አቅማቸውን ማሳደግና በአጠቃላይም ሴቶችን በዲሞክራሲያዊ ምርጫ የሚኖራቸውን ተሳትፎ በመምረጥም በመመረጥም የሚኖራቸውን ተሳትፎ ማጎልበት የሚያስችል ልምድ እንዲያገኙ ማድረግ ነው።
አቶ ማረጉ የሴቶች ተሳትፎ አሁንም ዝቅተኛ መሆኑን ገልጧል።
በሁሉም ፓርቲዎች በተመሳሳይ ደረጃ እጩዎችን የማቅረብ ካልቸሩ ገና ነው። አሁን በ50% እናቀርባለን ብለው ማቅረብ የቻሉ የተወሰኑ ፓርቲዎች ናቸው። እነዚህ የሴቶች ተሳትፎን መጨመር ማሳደግ በጣም ክሪቲካል ነው። የህብረተሰቡ 50% እንደመሆናቸው መጠን የዛኑ ያክል ውክልና እንዲኖራቸው ለማድረግ ሁሉም አካላት መስራት ይኖርባቸው።
ተመሳሳይ መርሃ ግብሮች በአዲስ አበባና በድሬዳዋ ከተማ መካሄዳቸውን ገልጠው የሐዋሳው 3ኛው ዙር መሆኑና በሌሎችም ከተሞች እንደሚቀጥል ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ ሲቪክ ማህበራት በበጀት እጥረት ሳቢያ ማከናወን የሚችሉትን ተግባር እውን ማድረግ እንዳልቻሉ ገለጡ። በምርጫ ቦርድ መስፈርት አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫው በፊት ስለ ምርጫ ግንዛቤ ማስጨበጫ፣ በምርጫው ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበርም አመልክተዋል። አሁን ግን ስራቸውን ማቆማቸውን የገለጡት ለዝርዝሩ አስቴር ምስጋናው።
አቶ ታዘበው ሞላ የባህር ዳር ከተማ ነዋሪ ናቸው። ዘንድሮ ለሚካሄደው ሀገራዊ ምርጫ በቂ ግንዛቤ እንደሌላቸው ነው የሚናገሩት።
ምርጫ እንግዲህ ከ97 ጀምሮ ስንመርጥ ቆይተናል። ያለው እንግዲህ ብዙ ግንዛቤ ባይኖረንም ብቻ መርጠናል።
ስሜ ዝግጁ ሞላ እባላለሁ።
እስኪ ስለ ምርጫ የምታውቂያቸውን አንዳንድ ነገሮችን እስኪ ንገር።
አብይ የሚሉት አለ። እሱን ደግሞ ወይም እሱ ደግሞ ይመረጣል ወይ ያኛው እንዲመረጥ ብዬ እንደሆነ ብዬ አስባለሁ።
ለምሳሌ አንቺ አሁን የመምረጥ መብት እንዳለሽ ታውቂያለሽ?
መብቱ ይኖረኛል፣ ግን ብዙም አላውቀውም። እስካሁን ምርጫ አላውቅም እና እንግዲህ ወዲያ ያው እንግዲህ እንዴት እንደሚመረጥ አውቃለሁ። ለእንግዲህ ጠይቄም ቢሆን እንጂ አላውቅም።
ለምን መምረጥ እንዳለብሽ፣ ማንም መምረጥ እንዳለብሽ፣ እንዴት መምረጥ እንዳለብሽ
ከእንግዲህ ወዲያ እንደሆነ እስካሁን አላወቅኩኝም።
እሺ፣ ምርጫው መቼ እንደሚካሄድ ታውቂያለሽ?
አላውቅም።
በርካታ መራጮች ስለ መምረጥና መመረጥ መብት በቂ እውቀት እንደሌላቸው በዘርፉ የተሰማሩ ሲቪክ ማህበራት ይገልጻሉ። አቶ ንጋቱ ደስቴ የሰርቬ ኢትዮጵያ የልማት ድርጅት ዋና ስራ አስኪያጅ ናቸው። በምርጫ ዙሪያ የሚታየውን የግንዛቤ እጥረት ለማስቀረት በሀገሪቱ ለመጀመሪያ ጊዜ ሲቪክ ማህበራት እንዲሳተፉ መመቻቸቱን ጠቅሰዋል።
ከቅርብ ጊዜ ጀምሮ የአዲስ የሲቪል ማህበረሰብ አዋጅ ተሻሽሎ ሲወጣ በየትኛውም ላይ ያለ ገደብ በሰብአዊ መብትም ላይ በመልካም አስተዳደር ላይ አንዱ ደግሞ ኮር የሆነው የዲሞክራሲ ስራ ምርጫ ስለሆነ ምርጫም ላይ የሀገር ውስጥ የሲቪል ማህበረሰብ መሳተፍ አለባቸው ስለተባለ ዳግም ስንመዘገብ አላማዎቻችን አስተካክለን የተመዘገብ ነው። መመሪያዎችም ሲወጡ መመሪያዎቹም ላይ ግብአታችን እንደዚህ መሆን አለበት፣ እንደዚህ መሆን አለበት ብለናል። ሲዳማ የህዝብ ውሳኔ ሲደረግም ተሳትፈናል። ምርጫ ቦርድ ማስታወቂያ ወጣ። የምርጫ ትምህርትና የሲቪክ ትምህርት መስጠት የምትፈልጉ እና አላማችሁ ከዚህ ጋር ሊሄድ የሚችል ማህበራት ተብለን አመለከትን። እውነትም ካመለከተው ውስጥ በጣም መቶ እንደዚ አካባቢ ሊሆን የሚችል ሲቪል ሶሳይቲ ወይ ተመርጠናል፣ አሟልተናል። ስልጠናም በተከታታይ ወስደናል። ግን ከበጀት ጋር ያለው ጥያቄ ቀስ እያለ ምርጫ ቦርድ በጀት የሚመለከት ነገር በራሳችሁ ነው የሚል ነው።
ምርጫ ቦርድ በጀት የለኝም በማለቱ ስራው መቆሙን አቶ ንጋቱ ያስረዳሉ።
እኛ ብቻ አይደለንም፣ በክልል ላይ 5-6 የሚሆኑ በቅርበት የማውቃቸው ድርጅቶች አሉ። ትምህርት እየሰጡ አይደለም። እኛ አዘጋጅተናል፣ የሚያስተምሩ ዜጎችን አዘጋጅተናል። ስልጠና ይፈልጋሉ፣ አስፈላጊ ግብአት ይዘው እንዲያውም ከተማ አካባቢ ያለው ሰው በብዙ መልኩ ለመረጃ ቅርብ ስለሆነ ሪሞት ኤሪያዎችን ነው መርጠን የነበረው፣ ወረዳዎችን ማለት ነው። ገጠር አካባቢ በተለይም ከሴቶች ጋር ከአካል ጉዳተኞች ጋር መብታቸውን ይሄ የአጋጣሚ ነው። ጥሩ አጋጣሚ በመፈጠሩ ዲሞክራሲ ደግሞ እነዚህ የተገለሉ ማህበረሰብ መብታቸውን ኤክሰርሳይዝ ማድረግ አለባቸውና በደንብ ትምህርቱን እንሰጣለን ብለን ነው ተዘጋጅተን የነበረው። በዋናነት በበጀት ምክንያት እየሰጠን አይደለም። አሁን ትምህርት እየተሰጠ ባልሆነበት ሁኔታ በዚህ በአንድ ወር ውስጥ ሁሉም መራጭ ተመዝግቦ በአግባቡ ይመዘገባል የሚል እምነት የለንም። አሁንም ግን ተስፋ አልቆረጥንም። አሁን ላይ ግን ባለው ሁኔታ ምርጫ ቦርድ ይህንን ማስተካከል አለበት ብዬ አምናለሁ። ከበጀቱ ላይ ቀንሶ ምርጫ ቦርድ ገለልተኛ ኦርጋናይዜሽን ነው ብለን ነው የምናምነው። እስካሁን ያሉትን እንቅስቃሴዎች እንደዚህ ያሳያል። ስለዚህ ፈንድ መስጠት የራሱን ስራ ስለሆነ ማለት ነው። ካልሆነ ግን ሲቪል ሶሳይቲዎች አሉ ብሎ ዝም ባይል ይላል ነው። ምክንያቱም አሁን በቅርብ ቀን እያስተማራችሁ ነው የሚል ጥያቄ ጠይቀውናል። እኛ እኮ ፈንድ የለንም፣ ስለዚህ አልተዘጋጀንም። አሁን ላይ በደንብ አድርገው ነግረውናል። ምንም ፈንድ የሚባል እንደው ይሄ ሎካል ዲስፕሌስመንት ፒፕል የሚባሉ አሉ፣ በአካባቢ ተፈናቅለው ካምፕ ያሉ ለእነሱና በጣም ሪሞት የሆነ አካባቢ ኮል እናወጣ እንችላለን። መቼ ነው ነው አሁን እነሱም ቢሆን አሁን ነው ካርድ መውሰድ ያለባቸው አሁን ነው።
አቶ ስጦታው ደምሴ በሰሜን ሸዋ ዞን በአራት ወረዳዎች ለመስራት በምርጫ ቦርድ ከተመዘገበው ፋና አዲስ ትውልድ ኢትዮጵያ ሲቪክ ሶሳይቲ ባልደረቦች አንዱ ናቸው። እርሳቸውም ታዲያ ተመሳሳይ ችግር እንዳለ ይመሰክራሉ። አቶ ስጦታው አክለውም የበጀትን ችግር ለመፍታት ሌሎች መንግስታዊ ያልሆኑ ድርጅቶችን መሳተፍ እንዳለባቸው እምነታቸውን ገልጸዋል።
አንዳንድ ስራዎችን እየሰራን ያለ ነው። ለምሳሌ ጓደኞች ሞቢላይዝ ማድረግ፣ እዛው አካባቢ ያሉት ስታፎችን፣ የክበባት ልጆችን፣ አጠገባችን ያሉትን ልጆች በተለይ ደብረ ብርሃን ላይ ያሉትን በግል የምንሰራውንም ይሄ አንድ ለአንድ የሚባለው እንቅስቃሴ እየሰራ ነው ያለ ነው። ግን አንድ ለአንድ ቅስቀሳ ብቻ ተሰርቶ ብዙ ሰው ተመዝግቦ የሚቀጥለው ምርጫ ላይ ስድስተኛው ሀገራዊ ምርጫ ላይ ይሳተፋል ማለት አይደለም። ስለዚህ ያንን ለመስራት ሌሎች ወረዳዎችም ላይ መንቀሳቀስ ስላለብን አንዱ ትልቁ ማነቆ የሆነብን ጉዳይ ነው። ብዙ ድርጅቶች አሉ ምርጫ ላይ ኢትዮጵያን ድጋፍ እናደርግላታለን ብለው እያወሩ ያሉ ድርጅቶች። እንግዲህ ሁሉንም ፌር በሆነ መንገድ ማዳረስ አለባቸው የሚል አመለካከት አለን። የምርጫ ቦርድ ኃላፊነት ብቻ አይደለም፣ የመንግስትም ኃላፊነት ብቻ አይደለም። ፕራይቬት ካምፓኒዎችም ትላልቅ ኢንዱስትሪዎችም ኢትዮጵያን የሚፈልጓት ከሆነና ወደፊት ኢትዮጵያ ስትኖር ነው ሰርተን መኖር የምንችለው የሚል ከሆነ ምርጫ ቦርድንም ማገዝ አለባቸው፣ መንግስትንም ድጋፍ ማድረግ መቻል አለባቸው።
በጉዳዩ ዙሪያ ከብሔራዊ ምርጫ ቦርድ ማብራሪያ ለማግኘት የአሜሪካ ድምጽ ያደረገው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ዲሞክራሲ በተግባር የዛሬው ዲሞክራሲ በተግባር ዝግጅታችን የጥላቻ ንግግሮች በምርጫ ቅስቀሳ ወቅት ሊያሳድሩ የሚችሉትን ተጽዕኖና በማህበረሰቡ ላይ ሊያስከትሉ የሚችሉትን ጉዳት እንዲሁም አስቀድሞ መደረግ ያለበትን ጥንቃቄ ይመለከታል። ኢትዮጵያ ውስጥ ግጭት በሚከሰትበት ወቅት በማንነት ላይ ያነጣጠሩ አደገኛ የሚባሉ የጥላቻ ንግግሮች በማህበራዊ ሚዲያም ሆነ መደበኛ መገናኛ ብዙሃን ላይ በጉልህ እንደሚታዩ የጠቀሱት የሕግና የሰብአዊ መብት ባለሙያዎች በምርጫ ፉክክር ወቅት የሚደረጉ ንግግሮች ይህን ሁኔታ ይበልጥ እንዳያባብሱት ጥንቃቄ ሊደረግ እንደሚገባ መክረዋል። በተመሳሳይም የፖለቲካ ፓርቲዎች በሚያደርጓቸው የምርጫ ቅስቀሳዎች ወቅት የጥላቻ ንግግርና የሐሰት መረጃዎች ስርጭት ለመከላከያና ለመቆጣጠሪያ የወጣውን አዋጅ አክብረው መንቀሳቀስ እንደሚገባቸው የፌዴራሉ ጠቅላይ አቃቤ ሕግ የፕሬስ ጉዳዮች ጽህፈት ቤት ኃላፊ አቶ አወል ሱልጣን ተናግረዋል። በሌላ በኩል የመንግስት ባለስልጣናት በየትኛውም መንገድ ሀሳባቸውን በሚገልጹበት ወቅት ለሕጉ ተገዢ ሆነው ለሌሎች አርአያ መሆን እንደሚጠበቅባቸውም ተወያዮቹ አሳስበዋል። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ በርዕሱ ዙሪያ ያዘጋጀችውን እንዲህ አቀናብረዋለች።
ማንነትን መሰረት አድርገው የሚነገሩ የጥላቻ ንግግሮች ግጭት ቀስቃሽ እንደሆኑ በሰብአዊ መብቶች ላይ የሚሰሩ ባለሙያዎች ይናገራሉ። የመብቶችና ዲሞክራሲ እድገት ማዕከል መስራች ከሆኑት አንዱ አቶ በፍቃዱ ኃይሉ እንዲህ ያሉ ንግግሮች በምርጫ ቀስቀሳ ወቅት ጥንቃቄ ካልተደረገባቸው ቀድሞውኑ በግጭት ውስጥ ለቆየ ሀገር ተጨማሪ ችግር አመንጭ ሊሆን እንደሚችል ስጋቱን ይገልጻል።
ማህበረሰብ ክፍሎችን እየጠሩ የተጠበቁ ማንነቶች የሚባሉትን ወይም ባህሪያት የሚባሉትን መሰረት ያደረገ የማግለል ንግግሮችን ሊናገሩ ይችላሉ። ያ ደግሞ ወደ ተግባር ሊለወጥ የሚችልበት እድል አለ። ስለዚህ ካለፉት ምርጫዎች ጋር ብናወዳድራቸው ያለምንም ጥርጥር በአሁኑ ይሄ ስጋት ከፍተኛ ደረጃ ላይ ነው።
የህግ ባለሙያዎች ለሰብአዊ መብቶች ዳይሬክተር አቶ አመሀ መኮንን በኢትዮጵያ ከዚህ በፊት የተካሄዱት ምርጫዎች ከፍተኛ ገንዘብ የወጣባቸው ከመሆን ያለፈ ከምርጫ ዲሞክራሲ ጋር በተያያዘ ልምድ የተደረገባቸው እንዳልነበሩ ይናገራሉ።
ከዛ አንጻር ልምምድ በሌለ ሁኔታ ፖለቲካ ፓርቲዎች በሚያደርጉት የምርጫ ቅስቀሳ ግጭት ቀስቃሽ የሆኑ ንግግሮችን፣ ሀሳቦችን ሊሰነዝሩ የሚችሉበት ሁኔታ ይኖራል። አባሎቻቸውም እንደዚሁ ፓርቲዎቻቸውን በመደገፍ ሂሳብ እንደዚሁ ሌላውን ህብረተሰብ ሊያስቆጣ ወደ ግጭት ወደ መድሎ ሊወስዱ የሚችሉ ወደ ማግለል ሊወስዱ የሚችሉ ሀሳቦችን ንግግሮችን ሊያደርጉ ይችላሉ። ወይም ደግሞ ሰፋ ያለውም ደጋፊዎችም በዚህ መንገድ ሊሄዱ ይችላሉ እና የጥላቻ ንግግር ባልተጠበቀ መጠን ሊመጣ ይችላል፣ እሱ ደግሞ ወደ ግጭት ሊመራ ይችላል የሚል ስጋት ነው እንግዲህ ያለው።
ተወዳዳሪ ፓርቲዎች አባላቶቻቸውና ደጋፊዎቻቸው ጥንቃቄ ማድረግ እንዳለባቸው የሚያሳስቡ ውይይቶች በተለያየ መልኩ እየተዘጋጀ መሆኑንም ጠቁመዋል። ጥንቃቄ ለማድረግ የጥላቻ ንግግሮች የሚለውን ሐሳብን በሚገባ መረዳት እንደሚያስፈልግ የሚናገሩ አቶ በፍቃዱ እነዚህ ንግግሮች ተጠያቂነት በሌለበትና ተጠያቂነት የሌለ ሲመስል አዘውትረው እንደሚነገሩ፣ ከዚህ ቀደም ድርጅቶቻቸው ለ18 ወራት በማህበራዊ ሚዲያ ላይ ያደረገውን ክትትል መሰረት በማድረግ ተናግሯል። በኢትዮጵያ የፖለቲካና ማህበራዊ ሁኔታ ውስጥ ለጥላቻ ንግግር መስፋፋት የሚጠቀሱት ምክንያቶች ብዙ መሆናቸውን የሚናገሩት አቶ አምሃ የሚያስከትሉትም ጉዳት የተለያየ ማህበረሰብ ክፍልን እንደሚነካ ይገልጻሉ። ሴቶች ደግሞ የበለጠ ተጎጂ ናቸው ይላሉ።
እነዚህ ንግግሮች እንዳልኩት ሄዶ ሴታቸው ሴቶችን ማግለል ነው። ከፖለቲካ ስልጣን፣ ከማህበራዊ ተሳትፎ፣ ከተለያዩ ማህበራዊ ግንኙነቶች የማግለል ውጤት ነው የሚኖራቸው እና ከዚህ አንጻር ነው ሴቶች ይበልጥ በጥላቻ ንግግር ተጠቂ ናቸው ለማለት የሚቻለው። ምናልባት እንዳልኩት ለማስመኮ የጥላቻ ንግግርን ዝም ብለን ከብሔር ማንነት እንደዚህ አይነት ሁኔታዎች ጋር ብቻ የምናያይዘው ከሆነ ይሄኛው የጥላቻ ንግግር ገጽታ ላይታየም ይችላል።
የፌዴራል ጠቅላይ አቃቤ ሕግ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ አወል ሱልጣን በበኩላቸው በምርጫ ወቅትም ሆነ ከምርጫ ውጭ ባለው ሁኔታ በባለሙያዎቹ የሚነሳው ስጋት የሁሉም መሆኑን ይናገራሉ።
የምንከተለው ስርዓት አብዛኛውን ብሔር ቤዝድ ስለሆነ የፖለቲካ ፓርቲዎች አደረጃጀትም ብሔር መሰረት ያደረጉ የመወዳቸው በጣም ሰፊ ነው። ከምርጫ ጋር በተያያዘ የሚደረገው ቅስቀሳ በቅስቀሳዎቹ መካከል የሚተላለፉ መረጃዎችም ጭምር አንድን ብሔር ወይም አንድን ሃይማኖት ወይም በሌላ ማንነት ውስጥ ያለን አንድን ቡድን በልዩ ጠቅሶ ሊያጥላላ ወይም ደግሞ በዛ ብሔር ላይ ወይም በዛ ሃይማኖት ላይ ጥላቻ እንዲነግስ ወይም ደግሞ እንዲገለል ወይም ጥቃት እንዲደርስበት ሊያደርጉ የሚችሉ ንግግሮች ተላለፉ እንደሚችሉ እሙን ነው። ከዚህ ቀደም የነበረውን በማህበራዊ ደደት አጠቃቀም ጋር ተያይዞ ያለውን ችግር ስንመለከት እንዳየ ነው የፖለቲካ ፓርቲዎችን የሚመሩ ግለሰቦችና አመራሮችም ሳይቀሩ ብሔርነት ጥለው ወይም ደግሞ ብሔርን መሰረት ያደረጉ የጥላቻ ንግግሮች ሲሰራጩ እንደነበረ ተመልክተናል ወይም ታዝበናል። በምርጫ ወቅት ደግሞ ይሁ ባህሪያቸው ይሁ አመለካከታቸውን አስተሳሰባቸው ሰፍቶ የሚቀጥል ከሆነ የራሳቸው መብት ኤክሰርሳይዝ እያደረጉ ነገር ግን በሌሎች መብት ላይና በሀገሪቷ ናሽናል ሴኪሪቲ ላይ የሚጥለው ጠባሳ ወይም ሊያስከትል የሚችለው ተጽዕኖ ቀላል የሚባል አይደለም ማለት ነው።
ቀድሞ የተከሰቱ ሁኔታዎችን ከስጋቶቹ ጋር በማገናዘብ ለወጣው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ አዋጅ ተገዢ በመሆንና በማክበር ተፎካካሪ ፓርቲዎቹም ሆኑ አባላትና ደጋፊዎቻቸው ጥንቃቄ ማድረግ እንደሚገባቸው አቶ አወል ያሳስባሉ። ሆኖም እንደ ሂዩማን ራይትስ ዎች እና አርቲክል 19ን የመሳሰሉ በዓለም አቀፍ ደረጃ ከመብት ጋር የሚሰሩ ድርጅቶችም ሆኑ ኢትዮጵያ ውስጥ የሚንቀሳቀሱ የመብት አራማጆች አዋጁ በጥላቻ ንግግር ስም ሀሳብን የመግለጽ ነጻነትን ይጋፋል የሚል ስጋት ሲያንጸባርቁ ቆይተዋል። የሚነገረው ስጋት የአንድ ወገን ብቻ አይደለም የሚለው አቶ በፍቃዱ ሀሳብን የመግለጽ ነጻነት እንዳይሸራረፍ በሚተጉ እና በጥላቻ ንግግሮች ምክንያት በሚፈጠረው ግጭት አጣብቂኝ ውስጥ የገባ ነው ይላል።
ሀሳብን የሚመጣልቅ ያስፈልጋል ብለን የምንከራከርባቸውን ነጥቦች ራሱ ስለሚጋፋ ነው የጥላቻ ንግግር። አንዱ ለምሳሌ ምንድን ነው? ነውጥን ለመከላከል ነው ሀሳብን የመግለጽ ነጻነት መከበር አለበት የሚባሉ። ምክንያቱም ሰዎች ሲታፈኑ ወደ ነውጥ ይገባሉ ተብሎ፣ ነገር ግን ተውህት ሲናገሩ ነውጥ የሚቀሰቅሱ ከሆነ ዞሮ ዞሮ ያስፈልጋል ብለን የተከራከርንበትን ሀሳብ ተቃረነ ማለት ነው። በእኛ ሀገር ሁኔታ ውስጥ የጥላቻ ንግግሮቹ ተናጋሪዎች ለተጠያቂነት ፍክርትን የሚያቀርቡ ተቋማት፣ የሚዲያ ተቋማት፣ የሲቪል ሶሳይቲ ተቋማት የሉም። የሚዲያ ሊትሬሲ ወይም የዜጎችን ሲቪሊቲ የሚያሳድጉ ጠንካራና ገለልተኛ የሲቪል ማህበራት ተቋማት የሉም። ዜጎችን ደህንነት ከጥቃት ለመከላከል የሚችሉ ጠንካራና ፈጥኖ ደራሽ የጸጥታ አካላት የሉም። እነዚህ ሁሉ ተቋማት በሌሉበት ሁኔታ የሀሳብን የመግለጽ ነጻነት እንዳይሸራረፍ በሚል የጥላቻ ንግግሮች መረን ከለከት ናቸው። አሁን ያለንበትን ሁኔታ ያባባሰው የሚሄደው ማለት ነው።
አቶ አወል አዋጁ ሀሳብን በነጻነት የመግለጽ መብት አለመገደብን ግንዛቤ ውስጥ አስገብቷል ይላሉ።
በአንቀጽ 5 ላይ በልዩ ሁኔታ በሕግ ላያስጠይቁ የሚችሉ ብሎ ካስቀመጣቸው መካከል አንደኛው የፖለቲካ ትችት ከሆነ በወንጀል አያስጠይቅም ይላል። ስለዚህ የፖለቲካ ትችት የሚባለው ምንድን ነው የሚለው ነገር ነው እንግዲህ አከራካሪ የሚሆነው። ወይም ደግሞ በደንብ ማጤን ያለብን ጉዳይ የፖለቲካ ትችት ማለት ስድብ ነው ወይ? የፖለቲካ ትችት ማለት አንድ ብሔር ላይ ጥቃት እንዲመሳሳ መረጃ ማሰራጨት ነው ወይ የሚለውን ነገር መፈተሽ መቻል አለብን። በዚህ የትችት ማዕቀፍ ውስጥ ሊካተት የማይገባው ዋነኛው ነገር የማህበረሰቡን እሴት፣ የማህበረሰቡን ሰላም ሊያናጋ ወይም ደግሞ በነበረበት እንዳይቀጥል የሚያደርጉ ማህበረሰቡ ተቻችሎ ተዋዶ እንዲኖር የሚያስችሉ እሴቶቹን የሚሸረሽሩ የሚያፈራርሱ ንግግሮችን ማስተላለፍ ማሰራጨት
የማይቻለው የጥንቃቄ ማሳሰቢያው የመንግስት ባለስልጣናትንም ይመለከታል፣ ተጠያቂም ያደርጋል ይላሉ አቶ አወል።
የመንግስት ተቋማት አመራሮችም ለመንግስት ኃላፊዎችም ማስተላለፈው መልእክት በዚህ አጋጣሚ ለየትኛውም ማህበረሰብ፣ ለየትኛውም ቡድን በመንግስት ስልጣን ላይ ያሉ ወይም በመንግስት ኃላፊነት ላይ ያሉ ሰዎች ሞዴል መመቻ ያለባቸው በዚህ ጋር ተገባበር ሂደት ውስጥም ለማህበረሰብ ሞዴል መመቻ ያለባቸው ምሳሌ መመቻ ያለባቸው ባለስልጣናት ናቸው ወይም የመንግስት ተቋማት እየመሩ ያሉ ሰዎች ናቸው። ስለዚህ የመንግስት ተቋማት ኃላፊዎች ይህንን እየጣሱ ግለሰቦች ህጉን አክብሩ መኑ መናገር የሞራልም የህግም የሎጂክም መንገድ አያስኬድ። ስለዚህ አሁን በዚህ ዘመቻ እንቅስቃሴ ውስጥ ህጉ የወጣው የገዢው ፓርቲ ሲናገር መልካም፣ የተፎካካሪ ፓርቲዎች ሲናገሩ የሚያስጠይቅ ሊሆን አይችልም። በየትኛውም ፓርቲ ላይ በገዢውም በተፎካካሪ ፓርቲዎችም ይሄ ድርጊት የሚፈጸም ከሆነ ያን ድርጊት የፈጸመው በግለሰብ ደረጃ ይቀጣል፣ ይጠይቃል ማለት ነው። በምርጫ ቅስቀሳ ሊሆን ይችላል፣ ከምርጫ ቅስቀሳ ውጭ በሚዲያም ሊሆን ይችላል፣ በፌስቡክ ሊሆን ይችላል። በየትኛውም ሁኔታ ጥላቻ ንግግርን፣ አስኪያ መረጃን የሚመለከቱ ከዛ ጋር የሚገናኙ ተግባራትን የፈጸመ ሰው የመንግስት ተቋም አላት የሚሆን የገዢ ፓርቲ በልዩ ሁኔታ ትሪት የሚደረግበት ሁኔታ ስለማይኖር ክስ ከቀረበበት ምርመራ ይጀመራል። ምርመራም ተደርጎ በህግ የሚያስጠይቅ ወይም ክስ ለማስመሰስ የሚያስችል በቂ ማስረጃ ከተሰበሰበ የማይጠይቅበት ሁኔታ ይኖራል።
በተፎካካሪ ፓርቲዎችም ሆነ በመንግስት በኩል ሲነገር ጥንቃቄ የሚያስፈልገው እርምጃ ሲወሰድም ህጉን የተከተለ ሊሆን የሚገባው የኢትዮጵያ ችግር ውስብስብ የሚመጣው ውጤትም ጥፋቱ ከፍተኛ በመሆኑ ነው በማለት የህግና የመብት ባለሙያዎቹ ያስረዱ ሲሆን አስቀድሞ ግጭት በበዛበት እንደ ኢትዮጵያ ባለ ነባራዊ ሁኔታ በምርጫ ቅስቀሳ ወቅት የሚደረጉ ማንነትን መሰረት ያደረጉ ጥላቻ አዘልና አደገኛ ንግግሮች ከመናገር መቆጠብ ዜጎች በማንነታቸው ምክንያት የሚደርስባቸውን ጉዳት ይቀንሳል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮንን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።